የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ሐምሌ 25 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ከጅቡቲ ወደ የመን በመጓዝ ላይ ነበረች አሳ ማስገሪያ ጀልባ በመሰባበሯ 15 ስደተኞች ሞቱ።
They were traveling from Djibouti towards Yemen, likely on their way to Saudi Arabia. The people on the boat were Ethiopian.
በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በህገወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ።
ዓለም አቀፉ የፍልሰተኞች ድርጅት IOM የየመን ቃል አቀባይ ኦሊቪያ ሄደንን ነው የሰማችሁት። ዘገባውን ይዘን እንመለሳለን።
በተለያየ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርገዋል።
በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን MMRTI ሚዲያ ሶርስ ስለሆነ በሚዲያ ያገሬን ሰው ለማስተማር ስለብዙ ነገር ስለ HIV ቱበርክሎሲስ ሄፓታይተስ እና እንደዛ አይነት ኦፖርቹኒቲ ከሰጠኝ MMRTI የፊውቸር ፕሮጀክት እሱ
እኛ ብዙ ለማስተማር ነበር የመጣ ነው። ግን እነሱ የሚያነሱት ሐሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው በደንብ ያቁታል።
በጋቢና ተሳፍረው ልምዳቸውን ያካፍሉናል። የሙዚቃ ምርጫም አለን።
ሃይ እንዴናችሁ? ዲበክሉ ተፈሰ ነኝ ከጃኖ ባንድ። በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ አብዣቸዋለሁ።
ሌሎች ለምሽቱ ያሰናዳናቸው ዝግጅቶችም አሉን። ፕሮግራሙን በመምራት እኔ ጽዮን ግርማና
ኤደን ገረመው አብረናችሁን ቆያለን። በቅድሚያ የኢትዮጵያዊ ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎችን ያሰማችሁ።
ለዜናዎቹ ተመልሰን መተናል። ኢህአዲግ ሀገራዊ ምርጫው ጊዜውን ጠብቆ እንዲካሄድ አቋም እንዳለው ዛሬ ለጋዜጠኞች መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ አስታወቁ። በመግለጫቸው ከጋዜጠኞች ለቀረቡላቸው ጥያቄ የተለያዩ ምላሾችን ሰጥተዋል። በዚህ በሰጡት ምላሽም ሀገራዊ ምርጫው ይራዘማል አይራዘምም የሚለውን በተመለከተ ከተነሱላቸው መካከል ወቅቱን ጠብቆ ይካሄዳል የሚል የራሳቸው ምክንያት ያላቸው አካላት እንዳሉ አንስተዋል። ምርጫው ይራዘም የሚሉም አሉ፣ ወቅቱን ጠብቆም ይሄድ የሚሉ አሉ ካሉ በኋላ ነገር ግን የኢህአዴግ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ ምርጫ ከማካሄድ ጋር በተያያዘ በዝርዝር እንደተወያየና ምርጫው አይደረግም የሚል አቋም እንደሌለውም ተናግረዋል። ኢህአዴግ በምርጫውን ጊዜውን ጠብቆ እንዲካሄድ አቋም አለውም ብለዋል ጠቅላይ ሚኒስትር አብይ። በከዚህ ጋር በተያያዘ እንግዲህ የተናገሩት ሌላው ጉዳይ ደግሞ የምርጫ ህግ እየተዘጋጀ መሆኑን ነው። ህጉ ሁሉም የፖለቲካ ፓርቲዎችና የሚመለከታቸው አካላት እንደተሳተፉበት ተናግረዋል። በዚሁ ጋዜጣዊ መግለጫ ላይ የተነሳው ሌላው ጥያቄ የህወሓትና ኦዴፓ በለየብቻ የሰጡት መግለጫን የተመለከተ ነበረ። በህወሓትና በኦዴፓ መካከል ባለው የፖለቲካ ጉዳይ ህወሓትና ኦዴፓ በየፊናቸው መግለጫን በማውጣት በፖለቲካው ዓለም የሚያጋጥም መሆኑን ተናግረዋል። ሁለቱ የፖለቲካ ፓርቲዎች ለረጅም ዓመታት ለህዝብ ጥቅም ሲሉ አብረው መታገላቸውንም አስታውሰዋል። ለዚህ እንደ መፍትሄ ነው ያሉትንም በመግለጫቸው ላይ ጠቅሰዋል።
ለዚህ ከሁለቱ ፓርቲ ውጭ ያሉ በተለይ የኢህአዴግ እህት ድርጅቶች፣ የኢህአዴግ ራሱና አጋር ድርጅቶች የሚጠበቅባቸው አንድ ወሳኝ ስራ አለ። ለሁለቱ ፓርቲዎች ፎረም ፈጥሮ ሀሳቦቻቸውን በተለመደው ዲሞክራሲያዊ መንገድ እንዲያንሸራሽሩና እያንዳንዱ ግለሰብ ወይም ቡድን የታየውን ጥፋት ሂስ ማቅረብ እንዲችል የራሱንም ሂስ ማውረድ እንዲችል እድል መፍጠር ነው። ይህንን ካደረግን ይበልጥ መቀራረቡ መደማመጡ እየተፈጠረ ይሄዳል። ይህንን ማድረግ ሲሳንን ደግሞ ጉዳዩ እየተካረረ ይሄዳል።
አያይዘው እንደተናገሩት ጥይት እስከሌለ ድረስ በፓርቲዎች መካከል የሚደረግ ውይይት አስደንጋጭ ሊሆን አይገባም ብለዋል። ጠቅላይ ሚኒስትር አብይ በጣም በርካታ ጥያቄዎች የሲዳማ ክልል ጥያቄ ጋር በተያያዘ ስለ ችግኝ ተከላው፣ በአጠቃላይ በርከት ያሉ የኢትዮ ኤርትራ ግንኙነትና ሌሎች ጥያቄዎች ተነስተውላቸው ምላሽ ሰጥተዋል። በነገው ምሽት የተወሰኑትን ለመዳሰስ እንሞክራለን።
የአረና ለሉዓላዊነትና ዴሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ትላንትና ባወጣው መግለጫ በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዴሞክራሲ ጦት ነው ብሏል። ኮሚቴው መግለጫ ያወጣው ስብሰባ ካካሄደ በኋላ መሆኑ ተጠቅሷል። የመገንጠልና ሀገር የመበታተን ጉዳይን እንደ ዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ልሂቃን ህዝቡን ወደ ባሰ ችግር እየከተቱት ነውና ሊያቆሙ ይገባል ብሏል መግለጫው። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦችን ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦችን መብት ለመጨፍለቅ የሚደረገውንም እንቅስቃሴ እንታገላለን በማለት ገልጸዋል። ሙልጌታ ጽባሃ።
በጉጂ አካባቢ ሰላም ይውረድ ብለን ብንማጸንም የሚሰማን አጣን ሲሉ አባገዳ ጂሉ መንዶኦ ተናገሩ። የመንግስት የጸጥታ ኃይሎችና በአካባቢው በኦነግ ሰራዊት ስም ታጥቀው የሚንቀሳቀሱ ቡድኖች መካከል በሚካሄድ ግጭት የአካባቢው ነዋሪ ዋጋ እያስከፈለው ነው ብለዋል። የምዕራብ ጉጂ ነዋሪዎች የመንግስት የጸጥታ ኃይሎች አሁንም ጉዳት እያደረሱባቸው እንደሆነ ተናግረዋል። የምዕራብ ጉጂ ዞን በአሉባልታ ደረጃ ነው ቤት ተቃጥሏል የሚል ወሬ የደረሰን እንጂ ምንም ሪፖርት አልደረሰንም። ሆኖም እየመረመርን ነው የሚል ተስፋ ሰጥተዋል። ገልሞ ዳዊት ነው ዘገባውን ያደረሰን።
ሩዋንዳ በዴሞክራሲት ኮንጎ ሪፐብሊክ የተከሰተውና ከ1800 በላይ የገደለውን የኢቦላ ወረርሽኝ ተከትሎ ከዴሞክራሲያዊት ኮንጎ ሪፐብሊክ ጋር የሚያዋሰናትን ድንበር ዛሬ ዘግተዋለች። የኮንጎ የጤና ጥበቃ ባለስልጣናት እስካሁን ድረስ ወረርሽኙን ለመቆጣጠር እየታገሉ ናቸው። እማኞች ለቪኦኤ እንደተናገሩት የሩዋንዳ ባለስልጣናት ከጊኒ ኒዌ ከተማ ወደ ኮንጎ ጎማ ከተማ የሚያቋርጡ በርካታ ሰዎችን ለበርካታ ሰዓታት እየከለከሉ መልሷል። ይህ የሆነው ጎማ ውስጥ ኢቦላ ቫይረስ ከተከሰተ በኋላ ነው። ይሁንና ከሩዋንዳ ወደ ሀገራቸው የሚመለሱ የኮንጎ ሰዎች ማለፍ እንደሚፈቀድላቸው ነው የአይን እማኞቹ ጨምሮ የገለጹት።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ ስንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
አሁን በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ እናልፋለን። 15 ኢትዮጵያውያን በባህር ላይ ሞቱ።
ከ90 በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ ነበረች የአሳ ማስገሪያ ጀልባ በመሰባበሯ 15 ስደተኞች በረሃብ በጥምና በተስፋ መቁረጥ ራሳቸውን ባህር ውስጥ እየወረወሩ መሞታቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታወቀ። ጽዮን ግርማ የድርጅቱን የየመን ቃል አቀባይ ኦሊቪያ ሄደንን አነጋግራ ተከታዩን ዘገባ አጠናቅራለች።
የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ቃል አቀባይ ኦሊቪያ ሄደን ከአደጋው የተረፉትን ስደተኞች ቃል ጠቅሰው ለአሜሪካ ድምጽ እንደተናገሩት ሙሉ በሙሉ ኢትዮጵያውያን የሆኑ 93 ፍልሰተኞች ተሳፍረውበት የነበረና ከእንጨትና ከወዳደቁ ቁሳቁሶች ተጠጋግኖ የተሰራ ጀልባ ከጅቡቲ ወደ የመን እየተጓዘ በመሃል ላይ በመሰባበሩ ህገወጥ አዘዋዋሪዎቹ እዛው ጥለዋቸው ሄደዋል። ፍልሰተኞቹም ለአንድ ሳምንት ያህል ህይወታቸውን ለማቆየት በጭንቅ ቢጣጣሩም 15ቱ ግን ህይወታቸው ረሃብና ጥሙ ያደረሰባቸውን ስቃይ መቋቋም ስላልቻሉ ራሳቸውን ባህር ውስጥ እየከተቱ ሞተዋል። ከትላንት በስቲያ ማክሰኞ የተረፉት ከአይኦኤም እርዳታ ሰራተኞች ጋር ተገናኝተው የደረሰውን አስረድተዋል። ኦሊቪያ ሄደን ይህንኑ የፍልሰተኞች ቃል ጠቅሰው ሁኔታውን ያስረዳሉ።
በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በህገ ወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ። በመካከሉ ጀልባዋ ተሰበረችና ለአደጋ ተጋለጡ። ለአንድ ሳምንት ያህልም ያለ ምግብና ውሃ በረሃብና በጥም በስቃይ በባህሩ ላይ አሳልፈዋል። ይህንን ስቃይ መቋቋም ያቃታቸው ተስፋ እየቆረጡ ራሳቸውን ወደ ውሃው እየወረወሩ ሞቱ። የተቀሩት ግን በአካባቢው አሳስጋሪዎች እርዳታ ተርፈው የመን ደረሱ። አንድ በጣም የተጎዳ ፍልሰተኛ ግን የመን ከደረሰ በኋላ የሕክምና እርዳታ ከማግኘቱ አስቀድሞ ሕይወቱ አልፏል።
የአይኦኤም የእርዳታና የሕክምና ቡድን በቦታው ሲደርስ ያገኘው 10 እንደነበር የገለጹት ኦሊቪያ በጣም ተጎድተው የነበሩት 3 ወንዶችና 2 ሴቶች የሕክምና እርዳታ ተደርጎላቸዋል ብለዋል። ሌሎቹስ ብያቸው ነበር።
So some are still in health facilities receiving assistance from IOM and our partners.
የተወሰኑት የቤት ውስጥ እርዳታ በሚሰጥበት ቦታ ተቀምጠው ከIOM እና ከአጋዥ ድርጅቶች የምግብና የመኝታ ድጋፍ እየተደረገላቸው ነው። የተወሰኑት የሀገር ውስጥ ማህበረሰቦች እርዳታ እያደረጉላቸው እንደሆነ ሰምተናል። የት እንዳሉ ማወቅ ያልቻልናቸው ሌሎች ደግሞ አሉ። መረጃ ለማጠናቀር እንደሞከርነው ግን ወዲያውኑ ወደ ሳውዲ አረቢያ የሚያደርሳቸውን መንገድ ሳይቀጥሉ እንዳልቀረ ነው የሚጠረጠረው።
ኦሊቪያ እንደሚሉት ምንም እንኳን የመን በጦርነት መታመስ ከጀመረች 4 ዓመታት ቢቆጠርም ከአፍሪካ ቀንድ በተለይም ደግሞ ከኢትዮጵያና ከሶማሊያ የሚፈልሱ ስደተኞች ጉዟቸውን አላቋረጡም። ከአደጋ የተረፉት ለምን በእንዲህ ያለ እጅግ ዘግናኝ መንገድ ሕይወታቸውን መስዋዕት አድርገው እንደሚጓዙ ስንጠይቃቸው ራሳቸውን ለመለወጥ ተስፋ እንደሌላቸውና በመካከለኛ ምስራቅ አገራት ሕይወታቸውን የመቀየር እድል እንዳላቸው ይነግሩናል ካሉ በኋላ ግን ምክንያታቸው ምንም ይሁን ምንም እኛ ይህንን አደገኛ ጉዞ የትኛውም አይነት ምክንያት አይገልጸውም ይላሉ። ትልቁንም ቦታ የሚይዘው ደግሞ ህገወጥ አዘዋዋሪዎች የሚሰሩት ህገወጥ ተግባር ነው ብለዋል። ዓለም አቀፉ የፍልሰተኞች ድርጅት IOM ባለፈው ግንቦት ወር ባስተላለፈው የእስረኞች መፈታትን ጥሪ በተመለከተ በሳውዲ መራሽ ጦር ድጋፍ የሚሰጠው የየመን መንግስት በሚቆጣጠራቸው የኤደንና የላሂህ 2 እስር ቤቶች ውስጥ ከ2500 በላይ ኢትዮጵያውያን ስደተኞች በስቃይ ውስጥ እንዳሉ ይፋ አድርጎ ነበር። በዚያው እስር ቤት ውስጥ በአንድ ወር ብቻ በውሃ ወለድ በሽታ 14 ኢትዮጵያውያን ህይወታቸው ማለፉንም በይፋ በመግለጽ እስረኞቹ እንዲፈቱ መጠየቁ አይዘነጋም። የድርጅቱ ቃል አቀባይ ኦሊቪያም የመን በአሁኑ ሰዓት በጦርነት ዜጎቿም በረሃብ የሚሰቃዩባት በመሆኗ እንኳን ለሌላ ሀገር ስደተኞች ዜጎቿም ወደ ሌላ ሀገር እየተሰደዱ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር ያያዛል። ሮታሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው። ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው 18 ያክል የሮትራክት ክለቦች አሉ። በአንተ አምላክ ፈለቀ ከእነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው። ያሬት ተሰማ ደግሞ አቦጊዳ የሚባለው ክለብ አባል ነው። ሁለቱም በምህንድስና ትምህርት የተመረቁ ወጣቶች ናቸው። ካፕታኑ ስዩም ጋር በሚያደርጉት ውይይት ስለ በጎ ስራ እንቅስቃሴያቸውና ስላለው ማህበራዊ ፋይዳ አንስተዋል። ባንተ አምላክ ፈለቀ እንዴት ወደ በጎ አድራጎት እንቅስቃሴ እንደገባ በሚያብራራበት ይጀምራል።
መጀመሪያ ወደዚህ ኦርጋናይዜሽን የገባሁት 12 ያክፍል ተማሪ እያለሁ ነው እና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው። ኢንተራክት የሚባል ስቴጅ አለው ከ18 ዓመት በታች ላሉ የሚሆን ከዛ ደግሞ ከ18 እስከ 30 ሮትራክት የሚባል አለው። ከ30 በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው እና ትምህርት ቤት መጥተው ምን እንደሚሰራ ከዛው ደግሞ ለእኔም የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለግኩት። ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለሁ።
ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት ምነጭ የሚለውን እስቲ ያጫውተን።
ሪፋክት ከመግባቴ በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቼ ነበር እና በጓደኛ አማካኝነት ነው ይህን ነገር ልሰማ የቻልኩት። አዳማ ነበርኩ እና ሰላ መመላለሱ ስለሚከብደኝ ስጨርስ ጆን አድርጋለሁ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ደንብ መለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ጉባኤ ተደርጎ ነበረ። ስለዚህ እዛ ሄድኩና ያለውን ስራዎችን ሳያቸው በጣም ደስ ያለኝ። ዩኒቨርሲቲ ወጥተን ምን እንሰራለን የሚለውን ነገር ሁልጊዜ አሳስበኝ ስለነበረ ያንን አይነት እድል በማግኘቴ ደግሞ በጣም ደስ ብሎኝ ነው እስካሁን ድረስም ከእነሱ ጋር አንድ ላይ እየሰራ ነበር።
ባንተ አምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁንስ ምን ምን ነገሮችን ሰራችሁ?
የኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህፃናት ጤንነት ላይ እና አዛውንቶች ላይ ነው። ሜን ፎከስ አድርገን የምንሰራው በአመት አንድ ዶክተሮችን ጠርተን ወደ 150 የሚጠጉ ህፃናትን ሜዲካል ቼክአፕ አድርገን ሲቪር የሆነ ኬዝ ያለባቸው ህፃናት ካገኘ ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ ስላላገኘን ፈንድሬዝ አላደረግንም። ግን ቤዚክ ቼክአፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ብሩሽ፣ ሳሙና የመሳሰሉትን ለእነዚህ ህጻናት እንሰጣለን። እንረዳዳ አረጋን ማህበር የሚባል አለ። ከእነሱ ጋር አንድ ላይ በመስራት የአረጋን ቀንን እናከብርላቸዋለን። ከዛም በተጨማሪ የዳግማ ትንሳኤ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን።
ያሬድ፣ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ?
በግዳ በኩል እስካሁን ስንሰራበት የነበረ የደም ልገሳ ፕሮግራም ነው። በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሩ የደረሳቸውን ስልክ በመደወል እና ሁኔታውን እዛ ያለውን በደንብ አድርጎ ኦርጋናይዝ በማድረግ ሰዎችን ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ግራማ ፕሮጀክት የሚባል አለ። የትምህርት ቤት መጀመሪያ አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን እንደዛ ብር ደግሞ ሰንተር ካዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት ቤት ቁሳቁሶችን አንድ ላይ ዶኔት እናደርጋለን።
እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፈቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቀማችሁ? አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፍቃድ እንቅስቃሴ ውስጥ ለ20 ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል።
ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ላለሁበት የኢኮኖሚም ይሁን የማህበራዊ ህይወት ያበቃኝ ከኔ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋፍ ለመስጠት ቆርጠው የተነሱ የአንድ ሀገር ወይም የዓለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በ1955 ዓ.ም ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የመጣው የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ የደርግ ዘመን አለፈ። ከዚያ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣ በራሱም ከደርግ የተለየ አስተሳሰብ አልነበረው። በተለይ በልማት ላይ የሚያደርጋቸው አስተዋጽኦዎች ሰፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ነው ያለው። ሮቴሪያ በሃይማኖት ሳይለያዩ፣ በፖለቲካ አስተሳሰብም እንደዚሁ ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ወስደው እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ውጤት ማስገኘት የዓለምን ሰላም የበለጠ ሊያስተጋባ የሚችል ያስተሳሰብ በአቀፍ ይሰራል ይሰጣል ብለን እናስባለን። ጣቶችንም ሆኑ ሌሎች ሮቴሪያንን እንደዚህ አይነቶችን እነዚህን በዚህ አድማስ ውስጥ በዚህ ያስተሳሰብ አድማስ ውስጥ ስለሚያራምዳቸው ሰዎች በአንድነት ለተሻለ ህይወት እንዲሰሩ እንዲንቀሳቀሱ ያደርጋል የሚልበት አለን።
በጣም ብዙ ጠቀሜታዎች አሉት ብዬ አስባለሁ። በጣም ከተለያየ የስራ አይነት ላይ ያሉ ሰዎችን እንዳውቅ ጓደኝነት እንድመሰረትና የተለየ የእነሱ ዓለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የስራ አመራር ጥበብ ያስተምራል ብዬ አምናለሁ።
ያሬድ፣ የአንተስ ትርፍ ምንድን ነው? የገንዘብ ወይንስ ደግሞ የመንፈስ እርካታ?
ለእኔ በጣም የመንፈስ እርካታ ለሚሰማኝ
አድማጮች፣ የዚህ ውይይት አጭር ክፍል ነው ያዳመጣችሁት። ሌሎች ጥያቄዎች የተነሱበት ረዘም ያለውን ክፍል በዌብሳይታችን ላይ ታገኙታላችሁ።
ተከታዩ መሰናዳችን በተለያዩ የኢትዮጵያ ከተሞች የሚገኙ ዘጋቢዎቻችን መስኮት የሚከፈትበት ነው። ለዛሬ ወደ ባህር ዳር እናቀናለን።
በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያ ወጣቶች ወደ ኢትዮጵያ ተጉዘው ከኢትዮጵያውያን ጋር የልምድ ልውውጥ አድርገዋል። መልቲሚዲያ ሪሶርስ ኤንድ ትሬኒንግ ኢንስቲትዩት ወይም ደግሞ በምህጻረ ቃሉ MMRTI የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ያቀኑት ወጣቶች ባህር ዳር ከትመው እየተወያዩ ነው። የኢትዮጵያ ባህል እንዴት እናስተካክል? ማህበራዊ ሚዲያ አጠቃቀማችንስ እንዴት ነው? በጋራ እንወያይበት በማለት መክረዋል። አስቴር ምስጋናው በስፍራው ተገኝታ ወጣቶቹን አነጋግራለች። ራሳቸውን ከሚያስተዋውቁበት ዘገባው ይደመጣል።
እኔ ሶፊያ ቡኔ እባላለሁ እና ከሲያትል ዋሽንግተን ነው የመጣው። MMRTI የሚባል አገሬን እንዴት ነው የምረዳው ብዬ ነው እሱን ጆይን ያደርጎት እና በዛ ፕሮግራም በዛ ፕሮጀክት ነው የመጣው።
ምን ለመስራት ነው ወደዚህ የመጣሽ?
ባህልና የሚዲያ አጠቃቀም ነው እና እሱን ልጆቹ እንደዚህ ሀይ ስኩል ያሉት እና ዩኒቨርሲቲ ያሉት ስቱደንቶች ለማስተማር ነው እና እኛም ራሳችን የእኛን ባህል ለመማር ነው። ችግሮችን ለማወቅና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት፣ ዱባይ ነው የተወለድኩት እና እዛ ነው ያደግኩት ለ17 ይርስ ለ17 ዓመት እና ግን ቋንቋን ስለማውቀ ትንሽ ነው ማቋውን በደንብ ስማለው ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባህላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርታንት ነው እና እሱን ተማሪያለሁ። ዛት ሞስት ኢምፖርታንት ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ በአገሬ። ዛነ ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው እና በቃ ይሄን ሀገር አንድ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን MMRTI ሚዲያ ሶርስ ስለሆነ በሚዲያ የአገሬን ሰው ለማስተማር ስለ ብዙ ነገር ስለ HIV ቱበርክሎሲስ፣ ሄፐታይተስ እና እንደዛ አይነት ኦፖርቱኒቲ ከሰጠኝ MMRTI የፊውቸር ፕሮጀክቴ እሱ ነው። ለአገሬ ለማስተማር ስለ ብዙ አይነት ዲዚዝ ምንድን ነው በሽታ because knowledge is power. ስለዚህ እንደዛ በየለማግ ነው ፊውቸር ፕላኒንግ ማለት ነው።
ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል።
እኛ ስልጠና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማርም ነው የመጣነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱም ያልፉትን ነው እኛም እያለፍን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው የሞከርነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከጠበቅናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣ ነው። ግን እነሱ የሚያነሱት ሀሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እኛ እዛ ያለን የምናውቀው ሶሻል ሚዲያ ላይ እየተለቀቀን ነገር ነው የምናየው። እነሱ ግን ሞር ሀሳቡ ስላላቸው እኔው ለምሳሌ ስለ ሚዲያ ኤቲክስ ሳስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብረው አድርገው ነበር ሲያዩ የነበረው እና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር።
አንተም የተሻለ እውቀት ይዘህን ሄድከው ማለት እንችላለን።
በጣም አማርኛም በደንብ ከበፊቱ የበለጠ ጎበዞኛለሁ።
እንደገና ደግሞ የባህልም ልውውጥ አለ እዚህ ጋር።
እዛ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው፣ ግን ትንሽ እዛ ሲስተሙም ስለሚቀይራቸው ሰዎችን ትንሽ የመደበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የእኛም ሀሳባችን።
እና ምን ምን አያቸው? አሁን
አማርኛ የማቀርበውን ያዘጋጀው በእንግሊዝኛ ነበረ፣ ግን ሙሉን ፕሬዘንቴሽን በአማርኛ እንግሊዝኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩኝ ማለት ነው።
ሌላ ስላለባበስ
በእውነት እንደዚህ አልጠበቅንም ነበረ። በአበሻ ቀሚስ አድርገው ለእኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርዓቱ አድርገው አመት ባል አመት ባል ይመስል ነበረ። እንደዚህ የሆነ ሳር ምናምን አድርገው በጣም ደስ የሚል ነበር።
ጎንደር ምን ነበራችሁ? ስንት ቀን ቆያችሁ?
ጎንደር 4 ቀን። በአዲስ አበባ ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ።
ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጥተው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቄያለሁ።
ስሜ ፍሬዘር ገበያው ይባላል። የምኖረው ባህር ዳር ሲቲ ውስጥ ነው። በጣም ብዙ ነገሮችን የተማርነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው፣ ጎጂ ነው? በምን መልኩ ይጠቅማል? በምን መልኩ ይጎዳል? ሚዲያ የእኛን ሀገር ካልቸር እንዴት አድርጎ በክሏል ወይም እንዴት አድርጎ ጥሩ ነገሮችን አሳይቷል ወይም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ፣ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ፣ ምን ያህል ጉልህ ተጽዕኖ እንዳለው ብዙ ነገሮችን የተማርነው የእኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንን በርዘናል። እነሱም እዛ ሀገራቸው ላይ የእኛን ሀገር ባህል በምን አይነት መልኩ እየሄደ እንደሆነ እንዳለ ነግረውናል፣ ገልጸውልናል፣ አሳይተውናል። እዛ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል፣ አሳይተውናል። እኛም እዛ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩ ነው አሁን እያልን እያወራ ነው ያለ ነው። ምክንያቱም እኛ ራሳችንን ባህላችንን ረስተናል። እኛ እንዲነን ብለን የምናሳየው ነገር የለም። ኢትዮጵያውያን እንተባበር ነበር፣ እንተሳስብ ነበር፣ ተቻቻይ ነበርን ብለን ነው ልናወራ የምንችለው ነበርን ነው ግነን ማለት አልቻልንም። እና እኛም በዚህ ቲም ላይ ወይም በተሰበሰበ ነው ነገር ላይ እያወራን ያለነው በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ፣ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች።
አሜሪካ በሚኖሩ ትውልደ ኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረግኩት ቆይታ ይህንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ተከታዩ ሳይንስና ቴክኖሎጂ የሚቀርብበት የነገው ዓለም የተሰኘ አጭር ቅንብር ነው።
የዓለም የጤና ድርጅት ልዕለ ተዋሲያን የተሰኘ መድኃኒት መቋቋም የሚችል የባክቴሪያ አይነት መስፋፋቱ ለዓለም ከባድ የጤና ስጋት መተውን አስታውቋል። በርከት ያሉ ተመራማሪዎች የዚህ ሰበቡ በሽታ ተከላካይ መድኃኒቶችን ሰዎችንም ሆነ እንስሳትን ለማከም ከመጠን በላይ መጠቀም ነው ሲሉ ይሟገታሉ። በእንግሊዝና በስፔናውያን ተመራማሪዎች በቅርቡ ይፋ የተደረገ አንድ ጥናት ሲጋራ ማጨስ ኤምአርኤስኤ የተባለ ልዕለ ተዋሲያን መድኃኒት የማይደፍረው እንዲሆን እያደረገው ነው ሲሉ ይፋ አድርገዋል። ጥናቱ ሲጋራ ማጨስ ኤምአርሲኤ የተባለው ተውሳክ ላይ ጫና ያሳድራል፣ ጫናውን ለመቋቋም ደግሞ የተከላካይ ሞገዶችን ይለቃል። ይህ በመልሱ ደግሞ የባክቴሪያውን የህብለ በራሄ ወይም ዲኤንኤ ተፈጥሯዊ ሁኔታ እንዲለወጥ በማድረግ በመደበኛ መድኃኒት የማይረታ ጠንካራ ብርቱ የጤና እክል እንደሚያደርገው አስረድተዋል ይላል የቪኦኤ የሳይንስና ቴክኖሎጂ ዘጋቢ ሪክ ፓንቴሎ።
አሁን ሰዓቱ የጋቢና ሙዚቃ ነው። ዲበኩሉ ጃኖ ባንድ ለእናንተ ምርጫ አለው።
ሀይ፣ እንዴት ናችሁ? ዲበኩሉ ታፈሰ ነኝ፣ የጃኖ ባንድ ድምፃዊ። በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ ጋብዣቸዋለሁ። መልካም ጊዜ።
ፍቅር አይነ ካውቀቶ ልቤ እንደፍሮ ብዬ ነበር Bandavate duro Ye hau zari Maudade ya finko to Gudare gang Basa wib zenduro Ya tatal kut fikir Kagenge
በኩሉ እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጉን።
በሰላም በጤና ያገናኘን። ደውሉልን፣ ጨምሪበት ኤደን፣
ይደውሉልን።
ስናስተናግዳቸው ያመሸነው ጽዮን ግርማ ነው፣
ኤደን ገረመው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ጉዟቸው የሰመረ ይሁን እያልን ከዲበር ሁሉ ጋር እንተዋቸው።
turned right on a view. Is a gantafan or a moch?